The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 1 2013 ዓ.ም ዝግጅታችን ጀመረ። የአፋርና የሶማሌ ክልሎች ፕሬዝዳንቶች በአዋሳኝ አካባቢዎች የሚታየውን ግጭት ለማስቆም ከስምምነት ላይ መድረሳቸው ተገለጸ። በምርጫ ወቅት ሊያጋጥሙ በሚችሉ በሰብአዊ መብቶች ጥሰቶች ዙሪያ በሐዋሳ የምክክር መድረክ እየተካሄደ ነው። ኢዜማ አዲስ አበባን ራስ ገዝ ለማድረግ እንደሚሰራ አስታወቀ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጅ ያችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ናስተለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ትግራይ ውስጥ እያደገ ለመጣው የሰብአዊ እርዳታ ጥያቄ ድጋፍ የሚውል የ152 ሚሊዮን ዶላር ተጨማሪ እርዳታ እንደሚሰጥ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID አስታወቀ። ኢትዮጵያ ውስጥ ከሚሰጠው የውጭ እርዳታ ግዙፏ ለጋሽ የሆነችው ዩናይትድ ስቴትስ ትግራይ ውስጥ የተፈጠረውን የሰብአዊ እርዳታ ፍላጎት ለመደገፍ የሰጠችውን አጠቃላይ እርዳታ የዛሬው ተጨማሪ ድጋፍ ወደ 305 ሚሊዮን ዶላር ከፍ ያደረገው መሆኑን ኤጀንሲው አመልክቷል። ዝርዝሩን ስመኝሽ የቆየ ታቀርበዋለች። እናስተለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ትግራይ ውስጥ እያደገ ለመጣው የሰብአዊ እርዳታ ጥያቄ ድጋፍ የሚውል የ152 ሚሊዮን ዶላር ተጨማሪ እርዳታ እንደሚሰጥ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID አስታወቀ። ኢትዮጵያ ውስጥ ከሚሰጠው የውጭ እርዳታ ግዙፏ ለጋሽ የሆነችው ዩናይትድ ስቴትስ ትግራይ ውስጥ የተፈጠረውን የሰብአዊ እርዳታ ፍላጎት ለመደገፍ የሰጠችውን አጠቃላይ እርዳታ የዛሬው ተጨማሪ ድጋፍ ወደ 305 ሚሊዮን ዶላር ከፍ ያደረገው መሆኑን ኤጀንሲው አመልክቷል። ዝርዝሩን ስመኝሽ የቆየ ታቀርበዋለች።
የዛሬው አዲስ ድጋፍ ትግራይ ውስጥ ከ3 ሚሊዮን በላይ የሚሆን ቁጥር ላለው ሰው ህይወት አድን ድጋፍ ለማድረስ፣ ረሃብንና የበረታ የምግብ እጥረትን ለማቃለል፣ ንጹህ የመጠጥ ውሃ፣ በአጣዳፊ የሚፈለጉ የህክምና አገልግሎቶችን እንዲሁም ከየቤታቸው ለተፈናቀሉ ወደ 1 ሚሊዮን ለሚሆኑ ሰዎች መጠለያ ለማቅረብ እንደሚውል USAID ባወጣው መግለጫ አመልክቷል። እርዳታው በተጨማሪም ልጃገረዶችና ሴቶች ደህንነታቸው የሚጠበቅባቸው ቦታዎችን ለማዘጋጀትና የስነ ልቦና ድጋፍም ለመስጠት፣ ጾታዊ ጥቃት የደረሰባቸውን ጉዳዮች ለመመልከትና የማህበራዊ ድጋፍ ሰራተኞችንና የማህበራዊ ጉዳዮች መርማሪዎችን ለማሰልጠን፣ ከቤተሰቦቻቸው ጋር የተለያዩ ህጻናትን መልሶ ለማገናኘትም እንደሚውል ተገልጿል። ይህ በእንዲህ እንዳለ ተጨማሪ እርዳታ ይፋ በተደረገበት መድረክ ላይ መግለጫ የሰጡት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ለቀረበላቸው ጥያቄዎች ምላሽ ሲሰጡ መንግስታቸው ከኢትዮጵያ መንግስት ጋር ቀጥተኛ ግንኙነት ማድረጉን አመልክተዋል። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጄክ ሱሊቫን ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በስልክ መነጋገራቸውን፣ የውጭ ጉዳይ ሚኒስትር ብሊንከን ጠቅላይ ሚኒስትሩን ማነጋገራቸውን፣ ሴናተር ኩንስ በፕሬዝዳንት ባይደን ስም በቅርቡ ወደ ኢትዮጵያ ተጉዘው እንደነበር አስታውሰው በሁሉም ግንኙነቶች ወቅት የተላለፉት መልእክቶች ተመሳሳይ መሆናቸውን ቃል አቀባይ ኔድ ፕራይስ አመልክተዋል። የትግራይ ሕዝብ ያለበትን የከበደ ችግር የሚጠቁሙ ሪፖርቶች ሁሉ በጥብቅ እንደሚያሳስቧቸው እንዲሁም የኢትዮጵያ መንግስት ወደ ትግራይ ክልል ሰብአዊ ድጋፍ እንዲደርስ ለማድረግ ያሳየውን ቁርጠኝነት ቢያደንቁም ቃሎቹ ከተግባር ጋር እንዲቀናጁ እንደሚሹም ተናግረዋል። ዓለም አቀፉ ማህበረሰብ የሚሰጠውን የድጋፍ መጠን መጨመሩ ብቻ ሳይሆን እርዳታው ለሚያስፈልገው ሰው መድረሱን ማረጋገጥ አስፈላጊ መሆኑንም ፕራይስ አሳስበዋል። የኤርትራ ወታደሮች እንዲወጡ ከኤርትራ መንግስት ጋር ስምምነት ላይ መድረሳቸው አበረታች እንደሆነ የጠቆሙት ፕራይስ የኤርትራ ወታደሮች ፈጥነውና ሙሉ በሙሉ መውጣታቸውን መንግስታቸው በቅርብ መከታተል እንደሚፈልግም ገልጸዋል። ሰባዊ ድጋፍ ባልተገደበ ሁኔታና ሙሉ በሙሉ እንዲደርስ ለማድረግ የግጭቱ መቆምና ትግራይ ውስጥ ያሉ የአማራ ክልል ኃይሎች መውጣታቸው አስፈላጊ ናቸው ብለዋል ፕራይስ። መንግስት የሁኔታውን አንገብጋቢነት ተረድቶ ያልተገደበ አቅርቦት ይበልጥ መጠናከሩን ለማረጋገጥ ሌሎች መላዎችንም ተግባራዊ እንዲያደርግ ፕራይስ ጠይቀዋል።
በሌላ ዜና የዋይት ሃውስ የብሔራዊ ጸጥታ አማካሪ ጄክ ሰሊቫን የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንን ከትናንት በስቲያ ረቡዕ በስልክ አነጋግረዋቸዋል። የብሔራዊ ጸጥታ ምክር ቤቱ ቃል አቀባይ ኤሚሊ ሆርን ትናንት ባወጡት መግለጫ እንዳስታወቁት የፕሬዝደንቱ የብሔራዊ ጸጥታ አማካሪ ጄክ ሰሊቫን በኢትዮጵያ የትግራይ ክልል የቀጠሉት የሰብአዊ ሁኔታዎችና የሰብአዊ መብት ጥሰቶች ቀውሶች የባይደንን አስተዳደር በእጅጉ ያሳሰቡ መሆኑን ለምክትል ጠቅላይ ሚኒስትር ደመቀ መኮንን ገልጸውላቸዋል። ቀውሶቹን ለመፍታት ለክልሉ ሕዝብ የሰብአዊ ረድኤት ተደራሽነቱን ማስፋፋት፣ ግጭቶቹን ማቆም፣ የባዕዳን ወታደሮች መውጣት እንዲሁም በተፈጸሙ የጭካኔ አድራጎቶችና የሰብአዊ መብት ጥሰት ተግባራት ላይ ነጻ ምርመራ ማካሄድን ጨምሮ ወሳኝ እርምጃዎች መወሰድ እንዳለባቸው የተነጋገሩበት መሆኑን መግለጫው አያይዞ አስረድቷል። የዋይት ሃውስ የብሔራዊ ጸጥታ አማካሪውና የኢትዮጵያው ምክትል ጠቅላይ ሚኒስትር በተጨማሪም ከታላቁ የኢትዮጵያ ህዳሴ ግድብና ከአልፋሻጋ ድንበር በተያያዘ ያሉትን ጭቅጭቆች በሰላማዊ መንገድ ለመፍታት የክልሉ ሀገሮች በአፍሪካ ህብረት ድጋፍ ንግግራቸውን የመቀጠላቸውን አስፈላጊነት ተወያይተውበታል። ዩናይትድ ስቴትስ ከኢትዮጵያ ጋር ረጅም ጊዜ ያስቆጠረ የሁለትዮሽ አጋርነትና ወዳጅነት ያላት እንደመሆኗ ቀውሶቹን በመፍታት ረገድ ኢትዮጵያን ለመርዳት ዝግጁ እንደሆነች የዩናይትድ ስቴትሱ የብሔራዊ ጸጥታ አማካሪ ጄክ ሰሊቫን ለምክትል ጠቅላይ ሚኒስትር ደመቀ መኮንን አጽንኦት ሰጥተው እንደገለጹላቸው መግለጫው ጨምሮ አመልክቷል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር UNHCR ኬንያ ዳዳብና ካኩማ ስደተኛ ካምፖችን በተመለከተ ያሳለፈችውን ውሳኔ አስመልክቶ ምላሽ ሰጥቷል። የኬንያ መንግስት የስደተኞቹን መብትና ክብር በጠበቀ መልኩ ቀጣይ እርምጃዎችን እንዲወስድ ሲል ዛሬ UNHCR ጥያቄ አቅርቧል። የኬንያ ጠቅላይ ፍርድ ቤት የመንግስቱ ውሳኔ ለአንድ ወር እንዲዘገይ ውሳኔ መስጠቱን ጨምሮ ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አስተላልፏል።
ኬንያ ላለፉት 210 ዓመታት በላይ ለስደተኞችና ለተገን ጥያቄዎች ከለላ ስትሰጥ ስለመቆየቷ UNHCR አድናቆትና ምስጋናውን ገልጾ የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤቱ የስደተኞች መጠለያዎችን ለመዝጋት ያሳለፈው ውሳኔ ግን እንዳሳሰበው አስታውቋል። መንግስት ለወስደ ያሰበው ማንኛውም እርምጃ ለስደተኞች ህይወት መፍትሄ የሚሰጥ ቢሆን እንደሚመረጥ የUNHCR የኬንያ ቢሮ ተወካይ ፈቴ አብዱላ አሳስበዋል። ድርጅቱ ባቀረባቸው አራት የመፍትሄ ሐሳቦች ስደተኞችን በፍቃዳቸው ወደ ትውልድ ሀገራቸው መመለስ ወይደት እንዲፈጥን፣ ከምስራቅ አፍሪካ ማህበረሰብ አባል ሀገራት ተሰደው ኬንያ ውስጥ ለሚኖሩ ስደተኞች የኬንያ መንግስት የመኖሪያ ፍቃድ እንዲሰጣቸው፣ እንደ ስደተኛ ተመዝግበው ለነበሩ ከ11000 በላይ ኬንያውያን የሀገሩ መታወቂያ እንዲሰጣቸው፣ ወደ ሀገራቸው ሊመለሱ ለማይችሉ ስደተኞች ደግሞ የሶስተኛ ሀገር እድል እንዲሰጣቸው መክሯል። ድርጅቱ ስለ ጉዳዩ ከኬንያ መንግስት ባለስልጣናት ጋር መምከር እንደሚቀጥልም በመግለጫው ጠቁመዋል። ይህ በእንዲህ እንዳለ የኬንያ ሀገር ውስጥ ጉዳይ ሚኒስቴር ካኩማና ዳዳብ ስደተኞች መጠለያዎችን ለመዝጋት መጋቢት 15 ያሳለፈውን ውሳኔ የኬንያ ጠቅላይ ፍርድ ቤት አግዶ የተጣለውን የጊዜ ገደብ በአንድ ወር አራዝሞታል። ጠቅላይ ፍርድ ቤቱ ውሳኔውን ያሳለፈው የኬንያ የቀድሞ እጩ ፕሬዚዳንት ፒተር ግቺራ ስለ ውሳኔው ያስገቡትን አቤቱታ ተከትሎ እንደሆነ ታውቋል። ካኩማና ዳዳብ ስደተኞች መጠለያዎች ውስጥ ከ430,000 በላይ ስደተኞች እንደሚገኙ የመንግስታቱ ድርጅት መረጃ ያሳያል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት ሌላም ዘገባ አለው። ኬንያ ቀላል የጦር መሳሪያዎች ማምረት መጀመሯን አስታውቃለች። ዋና ከተማዋ ናይሮቢ አቅራቢያ ሩይሩ በሚባል ቦታ የተገነባውን የጦር መሳሪያ ማምረቻ ፋብሪካ ፕሬዝደንቱ ኡሁሩ ኬንያታ ትናንት መርቀው ከፍተዋል። በድጋሚ ገልሞ ዳዊት።
ፕሬዝደንት ኬንያታ ፋብሪካውን መርቆ ስራ ሲያስጀምሩ ባደረጉት ንግግር አገራቸው ከውጭ የምታስገባውን መሳሪያ ግዢ እንደሚያስቀር አስታውቀዋል።
Since our independence, Kenya has largely relied on imports for our firearms requirements.
ከቅኝ ግዛት ነጻ ከወጣን ወዲህ በአገር ውስጥ ከሚመረቱ በጣም ጥቂት መሳሪያዎች በስተቀር አገራችን የጦር መሳሪያዎችን የምታስገባው ከውጭ ነው። ይሄ አሁን የተመረቀው ፋብሪካ ለመሳሪያ ግዢ የምናወጣውን ግዙፍ ገንዘብ ያስቀርልናል። በተጨማሪም መሳሪያ ከሌሎች ሀገሮች ስንገዛ መከተል ከሚገባን ጣውረድ ያላቀናል። ሌላም ኬንያ ለደህንነት ጥበቃዋ ራሷን እንድትችል የሚያስፈልጓትን የመሳሪያ አይነቶች በራሷ እንድትፈበርክ አስችሏል። ሀገራችን በዘርፉ ራሷን ለመቻልና ሀገር በቀል ችሎታን ለማበልጸግ ያላትን ፍላጎት ያሳያል ብለዋል። ኬንያ ባጭርና ረጅም ጊዜ ተጨማሪ የጦር መሳሪያዎች ፋብሪካዎችን የመገንባት እቅድ እንዳላት ፕሬዝዳንቱ ተጠቁመው በቀጠናው ጠንካራ የጦር መሳሪያ አምራች ሀገር የመሆንልም እንዳላትም አመልክተዋል። ይህም በአገሪቱ የሥራ አጥነት መጠንን ለመቀነስ፣ ሀገራዊ የንግድ ሚዛንን ለማስጠበቅም አስተዋጽኦ እንደሚኖረው ተናግረዋል። የተጀመረውን የጦር መሳሪያ ምርት ለማስቀጠል አገራቸው ለጥናትና ምርምር ነዋ እንደምታፈስ ከሌሎች ዓለም አቀፍ የጦር መሳሪያ አምራቾች ጋር አብራ ለመስራት ማቀዷን በኬንያ የተፈበረኩና ወደፊትም ለሚፈበረኩ መሳሪያዎች የፈጠራ ባለቤትነት መብት ለማግኘት እንደምትጥር ፕሬዝዳንቱ አመልክተዋል። ኬንያታ ሩይሩ ላይ ትላንት ያስመረቁት የጦር መሳሪያ ፋብሪካ በአንድ ፈረቃ ብቻ 12,000 የውጊያ ደረጃ ያላቸው ጠመንጃዎችን እንደሚያመርትና ከጥረ ግብዓቱ 60% የሚሆነው የሚገኘው ከሀገር ውስጥ መሆኑንም ፕሬዝዳንቱ ገልጸዋል። የሩሩ ጦር መሳሪያ ግንባታ 4 ቢሊዮን ሺሊንግ ወይም ከ37 ሚሊዮን አሜሪካን ዶላር በላይ ወጪ እንደወጣበት ተነግሯል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው አመሰግናለሁ። በሱዳን ምዕራብ ዳርፉር ለቀናት በዘለቀው የብሔረሰቦች ብጥብጥ የተገደሉት ሰዎች ቁጥር 125 መድረሱንና 200 ሰዎች መቁሰላቸውን በዋና ከተማዋ የሚሰሩ ሐኪሞች አስታወቁ። ከቅዳሜ ያነሳ በቀጠለው ግጭት የቆሰሉትን ሰዎች ለማከም የሚያስፈልገን ቁሳቁስ እያለቀ ነው ሲሉ በዋና ከተማይቱ በአልጌኒያ ሆስፒታል የሚሰሩ ሐኪሞች አስታውቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በመሳሪያ የሚፈጸመው የጅምላ ጥቃት እንደ ህዝብ ማንነታችንን የሚያጎድፍ ጥቁር ነጥብ ነው ሲሉ ያስገነዘቡት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በአንዳንዶቹ የጦር መሳሪያዎች ላይ ጠበቅ ያለ ቁጥጥር እንዲደረግ ትዕዛዝ ሰጥተዋል። የዩናይትድ ስቴትስ ምክር ቤትንም ጠመንጃና ሽጉጦችን በተመለከተ የሚከለክለውን እገዳ መልሶ እንዲያጸናው ፕሬዚደንቱ ጠይቀዋል። በሀገራችን በመሳሪያ የሚፈጸም ጥቃት የወረርሽኝ ያህል ሆኗል ሲሉ ትናንት በዋይት ሀውስ ለታደሙ የምክር ቤት አባላትና በመሳሪያ የጅምላ ጥቃት የተጎዱ ዜጎች በተገኙበት ባሰሙት ንግግር ይህን ያስገነዘቡት ፕሬዚደንቱ ይህ በዓለም ፊት የሚያሳፍረን ነው ብለዋል። በዓለም አቀፍ የኮቪድ-19 ዜና ህንድ በዛሬው ዕለት ከምንጊዜውም ከፍተኛ የሆነውን የኮሮና ቫይረስ ተያዦች ቁጥር እንደመዘገበች አስታወቀች። ባለፈው የ24 ሰዓት ጊዜ ብቻ 131,968 ቫይረሱ የያዛቸው ሰዎች እንደተገኙ የህንድ የጤና ሚኒስቴር አስታውቋል። በአውሮፓ ደግሞ በኮቪድ-19 ምክንያት ጽኑ ህሙማን ህክምና ክፍል ያሉት ሰዎች ቁጥር ወደ 4,500 መጠጋቱን የገለጹት የጀርመን የጤና ሚኒስትር በዚህ ከቀጠለ ከሀገራችን የጤና ጥበቃ መዋቅር አቅም በላይ ይሆናል ብለን ሰግተናል፣ እንቅስቃሴዎች መዘጋት አለባቸው ብለዋል። በሌላ ዜና በዩናይትድ ስቴትስ ፖርቶሪኮና ዋሽንግተን ዲሲ ከፊታችን ሰኞ ጀምሮ የ16 ዓመት ወጣቶችም ጭምር የኮሮና ቫይረስ ክትባት መውሰድ እንደሚችሉ አስታወቁ። ይህ በዚህ እንዳለ የአውሮፓ የመድኃኒት ተቆጣጣሪ ኤጀንሲ የአስትራዜኒካው የኮቪድ-19 ክትባትና ተከታቢዎች ላይ የታየው እጅግ በጣም ያልተለመደ የሆነ የደም መርጋት ሁኔታ ተያያዥነት እንዳለው ማስታወቁን ተከትሎ በርካታ ሀገሮች የክትባቱን አሰጣጥ የተመለከተውን መመሪያቸውን ቀይረዋል። ክትባቱ የተሰራባት ብሪታንያ ከ30 ዓመት በታች ለሆኑ ሰዎች ሌላ አማራጭ እናቀርባለን ብላለች። ሮይተርስ እንዳለው ደግሞ ስፔንና ፊሊፒንስ ክትባቱ ከ60 ዓመት በላይ ለሆኑ ብቻ እንዲሰጥ ወስነዋል። ጣሊያንም ተመሳሳይ ውሳኔ ማድረጓን በዋሽንግተን ፖስት ጋዜጣ ዘግቧል። የአውሮፓ የመድኃኒት ቁጥጥር ኤጀንሲ የደም መርጋቱ ጉዳይ እጅግ ባነሰ ቁጥር ሊከሰት የሚችል የክትባቱ የጎንዮሽ ጠንቅ ዝርዝር ውስጥ መግባት እንዳለበት ቢያሳስብም ይህ ክትባት የሚሰጠው ጠቀሜታ ሊያደርስ ከሚችለው ጉዳት ጋር ሲነጻጸር እጅግ ከፍተኛ መሆኑን ማስገንዘቡን እንደቀጠለ ነው። በመጨረሻም የብሪታንያ ንግስት ኤሊዛቤት ባለቤት ልዑል ፊሊፕ አረፉ። ልዑሉ በ99 ዓመታቸው ከዚህ ዓለም በሞት መለየታቸውን ዛሬ በኪንግሃም ቤተ መንግስት አስታውቋል። ግርማዊት ንግስት ኤሊዛቤት የተወዳጁን ባለቤታቸውን የኤደን ብራውን መስፍን ልዑል ፊሊፕን ማረፍ በጥልቅ ሐዘን ይፋ አድርገዋል ሲል ከቤተ መንግስቱ የወጣው መግለጫ አስታውቋል። ልዑሉ ዛሬ ጠዋት በዊንዘር ቤተ መንግስት እንዳረፉ ነው መግለጫው ያመለከተው። ልዑሉ በቅርቡ በልብ ህመም ምክንያት ለበርካታ ሳምንታት ሆስፒታል ተኝተው ሲታከሙ እንደቆዩና ለንደን በሚገኘው ሴንት ባርቶሎሜው ሆስፒታል ቀዶ ጥገና ህክምና ተደርጎላቸው እንደነበረ ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሚያዝያ 1 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትቪኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የአፋርና የሶማሌ ክልሎች ፕሬዝዳንቶች በአዋሳኝ አካባቢዎች ለአንድ ሳምንት የቆየውን ግጭት ለማስቆም ከስምምነት ላይ መድረሳቸው ተገለጸ። ከስምምነቱ ላይ የደረሱትም በሰላም ሚኒስቴር አስተባባሪነት መሆኑ ታውቋል። ሁለቱ የክልል መንግስታት በአራት ጉዳዮች ላይ ከስምምነት መድረሳቸውን የሶማሌ ክልል መንግስት ገልጿል። አዲስ ቸኮል ተጨማሪ ዘገባ ያስደምጠናል።
የሰላም ሚኒስቴር ትላንትና ምሽት ባወጣው መግለጫ እንዳስታወቀው በግጭት ላይ የቆዩት የአፋርና ሶማሌ ክልል መንግስታት ርዕሳነ መስተዳድሮችና የጸጥታ አመራሮች የተሳተፉበት የምክክር መድረክ በሁለቱም ወገኖች ስምምነት ተጠናቋል። የሚኒስቴር መስሪያ ቤቱ መግለጫ እንደሚያመለክተው ሁለቱ ክልሎች ከዚህ በፊት በተደጋጋሚ ባካሄዷቸው ውሳኔዎች የተደረሱ ስምምነቶች ተግባራዊነት እንዲረጋገጥ፣ ሁለቱም ወገኖች የታጠቀ ኃይላቸውን ወደ ኋላ እንዲመልሱ፣ እንዲሁም በፌዴራል መንግስት አካላት ተገቢ ምርመራና ማጣራት ተካሂዶ ተጠያቂነት እንዲረጋገጥ አቅጣጫ መቀመጡን አስታውቋል። በሶማሌ ክልላዊ መንግስት የፍትህና ጸጥታ ቢሮ ኃላፊ አማካሪ የሆኑት አቶ መሐመድ ሙሳ ሁለቱ ክልሎች የተስማሙባቸው ጉዳዮች አራት ነጥቦች ላይ ያተኮሩ መሆናቸውን ይገልጻሉ።
አንደኛው የሁለቱም ታጣቂ ኃይሎች በአዋሽና በጀቡቲ መንገድ ላይ በምስራቅ በኩል 10 ኪሎ ሜትር ሶማሌ ገባ እንዲል፣ በአፋር በኩል ደግሞ በምዕራብ በኩል ከአስፋልት ሁለቱም በአስር አርስ እርቀት ላይ እንዲገኙ ጠብና ምንም አይነት ግጭት እንዳይፈጠር ተስማሙበት ነው። ሁለተኛው የሶስቱ አወዛጋቢ ና የግጭት መንስኤ የሆነው በተደጋጋሚ ሁለቱም ይገባኛል የሚያቀርቡትና የአዳይቱ ገለመትና ገርበኢሴ ቀበሌዎች በመከላከያ ስር እንዲሆኑ፣ እዚህ አወዛጋቢ ቀበሌዎች በህጋዊ መንገድ እስኪፈቱ ድረስ ማለት ነው ጸጥታቸውን የህዝብን ደህንነት የሚጠብቀው መከላከያ ይሆናል። በዚህም ስምምነት ላይ ተደርሷል። ሶስተኛው የግጭቱ ቀጠና በሁሉ አካባቢዎች በቀላላ ምንም አይነት መንደር ሰፈራ እንዳይደረግ ነው። አራተኛው ደግሞ የብሔራዊ ደህንነት እና የጸጥታ ኃይሎች ከዛሬ ጀምሮ ማለት ነው ትናንት ላይ ደረሰው ዛሬ ጀምሮ ገብተው ሁኔታዎችን ማረጋጋትና ትም ተግባራዊ እንዲሆን፣ በተጨማሪ ደግሞ ከትላንት ወዲያ በአዴቱ ላይ ከፍተኛ ጭፍጨፋ እና ከፍተኛ የመንደር ቃጠሎ እና ብዙ ውድመት ደርሰዋል። ይሄ እንዲጣራና በአጠቃላይ በግጭቱ ላይ የነበረው ሁኔታ ተጣርቶ ኢንቨስቲጌት እንዲደረግ ስምምነት ተደርጓል።
በስምምነቱ የአጭር ጊዜ ሰላምን ከማረጋገጥ ባሻገር የሁለቱ ክልሎች የግጭት መንስኤዎችን በዘላቂነት የሚፈቱበት ሁኔታ ላይም ምክክሩ እንደሚቀጥል አቶ መሐመድ ገልጸዋል። የሶማሌና አፋር ክልሎች ባለፉት 3 ዓመታት በይገባኛል በሚወዛገቡባቸው 3 ቀበሌዎች ዙሪያ ተደጋጋሚ ግጭቶች ውስጥ ገብተዋል። ተደጋጋሚ የሰላም ስምምነቶችንም ተፈራርመዋል። ይሁንና አንዱም ዘላቂ መፍትሄ ማስገኘት አልቻለም። የሶማሌ ክልል ፍትህና ጸጥታ አማካሪ አቶ መሐመድ ሙሳ የሶማሌ ክልል ከፋ ደም መፋሰስና የሰዎች መፈናቀል ካስከተለው የኦሮሚያ ክልል ጋር የነበረበትን ግጭት ፈቶ ሰላማዊ የህዝብ ለህዝብ ግንኙነት መመስረቱን ገልጸው ከአፋር ክልል ጋርም በተመሳሳይ ልዩነቶች በሰላም የሚፈቱበትና ዘላቂ ሰላም የሚሰፍንበት መንገድ እንደሚፈልጉ ተናግረዋል። ከአፋር ክልል በኩል ስለ ስምምነቱ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በቻድና ቤኒን የሚደረጉት ሀገራዊ ምርጫ ሰላማዊ ሆነው እንዲጠናቀቁ ለሁሉም ባለድርሻዎች ጥሪ አድርጓል። መስሪያ ቤቱ የኢትዮጵያ መንግስት በትግራይ ክልል ያለው ሁኔታ እንዲሻሻል ያሳያቸው አበረታች ምላሾች በተጨባጭ እርምጃዎችና ክትትል ይታገዙ ዘንድም አሳስቧል። ሀብታሙ ስዩም ዝርዝሩን ይዟል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይዝ ትናንት ከጋዜጠኞች ለቀረበላቸው ጥያቄ የሀገሪው መንግስት ቤኒንን፣ ቻድንና ኢትዮጵያን በሚመለከቱ ጉዳዮች ላይ ያለውን አቋም ይፋ አድርጓል። ምዕራብ አፍሪካዊቷ ሀገር ቤኒንና ማዕከላዊ አፍሪካዊቷ ሀገር ቻድ የሚያደርጓቸውን ምርጫዎች በቅርበት እየተከታተሉ እንደሆነና በሰላም ይጠናቀቁ ዘንድም ሁሉም ባለሚናዎች በጋራ እንዲሰሩ ጥሪ አቅርበዋል።
We share with the people of Benin and Chad their desire for
የቤኒን እና ቻድ ህዝቦች ለዲሞክራሲያዊ ምርጫዎች ድምጽ እንዳላቸው ለሚያረጋግጥ ሰላማዊ ምርጫ ያላቸውን ፍላጎት እንጋራለን። ይህ የህዝቦቹን እይታ የሚጋሩ እጩዎችን ምርጫ ነው። እርግጥ ነው ለአንድም እጩ ድጋፍ አናደርግም። እኛ የምንደግፈው በቤኒን እና ቻድ እውን የሚሆን ተአማኒነት ያለውን የምርጫ ሂደትን ነው።
ከዚህ በተጨማሪ ሀገራቸው የዜጎችን ራስን የመግለጽና የመሰብሰብ ነጻነት አስፈላጊነት አጽንኦት እንደምትሰጥ፣ ይህም ስለማንኛውም እጩም ሆነ የፖለቲካ ፓርቲ በበይነ መረብ ላይም ሆነ በዜና አውታሮች ላይ የሚሰጡ አስተያየቶችን እንደሚጨምር አሳስበዋል። የሀገሪቱ የምርጫ ተቋማትና ፍርድ ቤቶች ምርጫዎቹ ነጻ፣ ፍትሐዊና ግልጽነት ያላቸው እንዲሆኑ ማድረግ እንዳለባቸውና ዩናይትድ ስቴትስም ሁኔታዎችን እንደምትከታተል አስታውቀዋል። በቻድ የሚገኙ የመንግስት ተቋማዎችና የሲቪል ማህበራት ዩናይትድ ስቴትስን ጨምሮ ምዕራባውያን ሀገራት የሰብአዊ መብት ጥሰቶችን አይተው እንዳላዩ የሚያልፉ መሆናቸውን፣ የዚህም ምክንያቱ የቻድ ፕሬዚደንት ኢድሪስ ዲቤ በሳህል ቀጠና ሽብርተኝነትን ለመዋጋት ካላቸው ሚና አንጻር እንደሆነ መናገራቸው ተጠቅሶ የተጠየቁት ቃል አቀባዩ ቀጣዩን መልሰዋል።
I would make two broad points. Number one is that security
ሁለት ሰፋ ያሉ ነጥቦችን ማንሳት ፈልጋለሁ። በመጀመሪያ ከቻድም ሆነ ከመላው አፍሪካ አህጉር ጋር ያለንን የደህንነት ትብብር አሜሪካውያንም ሆነ አፍሪካውያን ደህንነታቸው እንዲጠበቅ አድርጓል። የሰብአዊ መብቶች መከበርና መሰረታዊ ነጻነቶች የውጭ ጉዳይ ፖሊሲዎቻችን ምሰሶዎች ናቸው። በጉዳዩ ዙሪያ በዚህ ክፍል ውስጥ የመናገር እድሉን አግኝተናል። የምንሰጣቸው የደህንነት ድጋፎች በጋራ የሚተገበሩና በበቂ ሁኔታ የተሟሉ እንዲሆኑ ለማረጋገጥ የደህንነት ተግዳሮቶችን በተመለከተ ሁሉን አቀፍ አቀራረብ ይኖረናል።
ኢትዮጵያ ውስጥ በተለይም በትግራይ ክልል የደረሰውን ሰብአዊ ውጥንቅጥ ለማሻሻል እየተደረጉ ያሉ ጥረቶችንም በጋዜጣዊ ማስገንዘቢያቸው ላይ ያነሳሱት ኔድ ፕራይስ የዩናይትድ ስቴትስ የውጭ ጉዳይ ኃላፊ አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር ካደረጉት ንግግር፣ ፕሬዚደንት ባይደንን በመወከል ወደ ኢትዮጵያ ካቀኑት ሴናተር ኩንስ ጋር ከተደረጉ ውይይቶች በተጨማሪ በቅርቡ የብሔራዊ ደህንነት አማካሪው ጄክ ሰሊቨን ከኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር መወያየታቸውን አውስተዋል። በሁሉም ውይይቶች የዩናይትድ ስቴትስ አቋም ወጥ እንደሆነ ያስታወሱት ፕራይስ አበረታች የሆኑ የኢትዮጵያ መንግስት ምላሾች በተጨማሪ ተግባርና ክትትል መታጀብ እንዳለባቸው ማሳሰባቸውን ገልጸዋል።
የኢትዮጵያ መንግስት አመራር ምን ያህል ጉዳዩን በቁም ነገር እንደያዝነው ያውቃል። ከኛ በቀጥታ የሰማው መልእክትም ይህንኑ ነው። ይህንኑ መልእክት በተለያዩ መንገዶችና መልእክተኞች በኩል አስተላልፈናል። መልእክታችን ወጥነት ያለው ሆኖ ሰንብቷል። ከትግራይ በወጡና እየወጡ የሚገኙ ዘገባዎች እንደሚያሳስቡን መግለጻችን ምስጢር አይደለም። ሰብአዊ ድጋፎችን በማዳረስ ረገድ ከፍ ያለ ርቀት ተጉዘናል። ዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት
የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 1 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
የአፋርና የሶማሌ ክልሎች ፕሬዝዳንቶች በአዋሳኝ አካባቢዎች የሚታየውን ግጭት ለማስቆም ከስምምነት ላይ መድረሳቸው ተገለጸ። በምርጫ ወቅት ሊያጋጥሙ በሚችሉ በሰብአዊ መብቶች ጥሰቶች ዙሪያ በሐዋሳ የምክክር መድረክ እየተካሄደ ነው። ኢዜማ አዲስ አበባን ራስ ገዝ ለማድረግ እንደሚሰራ አስታወቀ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ትግራይ ውስጥ እያደገ ለመጣው የሰብአዊ እርዳታ ጥያቄ ድጋፍ የሚውል የ152 ሚሊዮን ዶላር ተጨማሪ እርዳታ እንደሚሰጥ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ አስታወቀ። ኢትዮጵያ ውስጥ ከሚሰጠው የውጭ እርዳታ ግዙፏ ለጋሽ የሆነችው ዩናይትድ ስቴትስ ትግራይ ውስጥ የተፈጠረውን የሰብአዊ እርዳታ ፍላጎት ለመደገፍ የሰጠችውን አጠቃላይ እርዳታ የዛሬው ተጨማሪ ድጋፍ ወደ 305 ሚሊዮን ዶላር ከፍ ያደረገው መሆኑን ኤጀንሲው አመልክቷል። ዝርዝሩን ስመኝሽ የቆየ ታቀርበዋለች።
የዛሬው አዲስ ድጋፍ ትግራይ ውስጥ ከ3 ሚሊዮን በላይ የሚሆን ቁጥር ላለው ሰው ሕይወት አድን ድጋፍ ለማድረስ፣ ረሃብንና የበረታ የምግብ እጥረትን ለማቃለል፣ ንጹህ የመጠጥ ውሃ፣ በአጣዳፊ የሚፈለጉ የሕክምና አገልግሎቶችን እንዲሁም ከየቤታቸው ለተፈናቀሉ ወደ 1 ሚሊዮን ለሚሆኑ ሰዎች መጠለያ ለማቅረብ እንደሚውል ዩኤስአይዲ ባወጣው መግለጫ አመልክቷል። እርዳታው በተጨማሪም ልጃገረዶችና ሴቶች ደህንነታቸው የሚጠበቅባቸው ቦታዎችን ለማዘጋጀትና የስነ ልቦና ድጋፍም ለመስጠት፣ ጾታዊ ጥቃት የደረሰባቸውን ጉዳዮች ለመመልከትና የማህበራዊ ድጋፍ ሰራተኞችንና የማህበራዊ ጉዳዮች መርማሪዎችን ለማሰልጠን፣ ከቤተሰቦቻቸው ጋር የተለያዩ ህጻናትን መልሶ ለማገናኘትም እንደሚውል ተገልጿል። ይህ በእንዲህ እንዳለ ተጨማሪ እርዳታ ይፋ በተደረገበት መድረክ ላይ መግለጫ የሰጡት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ለቀረበላቸው ጥያቄዎች ምላሽ ሲሰጡ መንግስታቸው ከኢትዮጵያ መንግስት ጋር ቀጥተኛ ግንኙነት ማድረጉን አመልክተዋል። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጄክ ሱሊቫን ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በስልክ መነጋገራቸውን፣ የውጭ ጉዳይ ሚኒስትር ብሊንከን ጠቅላይ ሚኒስትሩን ማነጋገራቸውን፣ ሴናተር ኩንስ በፕሬዝዳንት ባይደን ስም በቅርቡ ወደ ኢትዮጵያ ተጉዘው እንደነበር አስታውሰው በሁሉም ግንኙነቶች ወቅት የተላለፉት መልእክቶች ተመሳሳይ መሆናቸውን ቃል አቀባይ ኔድ ፕራይስ አመልክተዋል። የትግራይ ሕዝብ ያለበትን የከበደ ችግር የሚጠቁሙ ሪፖርቶች ሁሉ በጥብቅ እንደሚያሳስቧቸው እንዲሁም የኢትዮጵያ መንግስት ወደ ትግራይ ክልል ሰብአዊ ድጋፍ እንዲደርስ ለማድረግ ያሳየውን ቁርጠኝነት ቢያደንቁም ቃሎቹ ከተግባር ጋር እንዲቀናጁ እንደሚሹም ተናግረዋል። ዓለም አቀፉ ማህበረሰብ የሚሰጠውን የድጋፍ መጠን መጨመሩ ብቻ ሳይሆን እርዳታው ለሚያስፈልገው ሰው መድረሱን ማረጋገጥ አስፈላጊ መሆኑንም ፕራይስ አሳስበዋል። የኤርትራ ወታደሮች እንዲወጡ ከኤርትራ መንግስት ጋር ስምምነት ላይ መድረሳቸው አበረታች እንደሆነ የጠቆሙት ፕራይስ የኤርትራ ወታደሮች ፈጥነውና ሙሉ በሙሉ መውጣታቸውን መንግስታቸው በቅርብ መከታተል እንደሚፈልግም ገልጸዋል። ሰብአዊ ድጋፍ ባልተገደበ ሁኔታና ሙሉ በሙሉ እንዲደርስ ለማድረግ የግጭቱ መቆምና ትግራይ ውስጥ ያሉ የአማራ ክልል ኃይሎች መውጣታቸው አስፈላጊ ናቸው ብለዋል ፕራይስ። መንግስት የሁኔታውን አንገብጋቢነት ተረድቶ ያልተገደበ አቅርቦት ይበልጥ መጠናከሩን ለማረጋገጥ ሌሎች መላዎችንም ተግባራዊ እንዲያደርግ ፕራይስ ጠይቀዋል።
በሌላ ዜና የዋይት ሀውስ የብሔራዊ ጸጥታ አማካሪ ጄክ ሰሊቫን የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንን ከትናንት በስቲያ ረቡዕ በስልክ አነጋግረዋቸዋል። የብሔራዊ ጸጥታ ምክር ቤቱ ቃል አቀባይ ኤሚሊ ሆርን ትናንት ባወጡት መግለጫ እንዳስታወቁት የፕሬዝደንቱ የብሔራዊ ጸጥታ አማካሪ ጄክ ሰሊቫን በኢትዮጵያ የትግራይ ክልል የቀጠሉት የሰብአዊ ሁኔታዎችና የሰብአዊ መብት ጥሰቶች ቀውሶች የባይደንን አስተዳደር በእጅጉ እያሳሰቡ መሆኑን ለምክትል ጠቅላይ ሚኒስትር ደመቀ መኮንን ገልጸውላቸዋል። ቀውሶቹን ለመፍታት ለክልሉ ሕዝብ የሰብአዊ ረድኤት ተደራሽነቱን ማስፋፋት፣ ግጭቶቹን ማቆም፣ የባዕዳን ወታደሮች መውጣት እንዲሁም በተፈጸሙ የጭካኔ አድራጎቶችና የሰብአዊ መብት ጥሰት ተግባራት ላይ ነጻ ምርመራ ማካሄድን ጨምሮ ወሳኝ እርምጃዎች መወሰድ እንዳለባቸው የተነጋገሩበት መሆኑን መግለጫው አያይዞ አስረድቷል። የዋይት ሃውስ የብሔራዊ ጸጥታ አማካሪውና የኢትዮጵያው ምክትል ጠቅላይ ሚኒስትር በተጨማሪም ከታላቁ የኢትዮጵያ ህዳሴ ግድብና ከአልፋሻጋ ድንበር በተያያዘ ያሉትን ጭቅጭቆች በሰላማዊ መንገድ ለመፍታት የክልሉ ሀገሮች በአፍሪካ ህብረት ድጋፍ ንግግራቸውን የመቀጠላቸውን አስፈላጊነት ተወያይተውበታል። ዩናይትድ ስቴትስ ከኢትዮጵያ ጋር ረጅም ጊዜ ያስቆጠረ የሁለትዮሽ አጋርነትና ወዳጅነት ያላት እንደመሆኗ ቀውሶቹን በመፍታት ረገድ ኢትዮጵያን ለመርዳት ዝግጁ እንደሆነች የዩናይትድ ስቴትሱ የብሔራዊ ጸጥታ አማካሪ ጄክ ሰለቨን ለምክትል ጠቅላይ ሚኒስትር ደመቀ መኮንን አጽንኦት ሰጥተው እንደገለጹላቸው መግለጫው ጨምሮ አመልክቷል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር UNHCR ኬንያ ዳዳብና ካኩማ ስደተኛ ካምፖችን በተመለከተ ያሳለፈችውን ውሳኔ አስመልክቶ ምላሽ ሰጥቷል። የኬንያ መንግስት የስደተኞቹን መብትና ክብር በጠበቀ መልኩ ቀጣይ እርምጃዎቹን እንዲወስድ ሲል ዛሬ UNHCR ጥያቄ አቅርቧል። የኬንያ ጠቅላይ ፍርድ ቤት የመንግስቱ ውሳኔ ለአንድ ወር እንዲዘገይ ውሳኔ መስጠቱን ጨምሮ ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አስተላልፏል።
ኬንያ ላለፉት 210 አመታት በላይ ለስደተኞችና ለተገን ጠያቂዎች ከለላ ስትሰጥ ስለመቆየቷ UNHCR አድናቆትና ምስጋናውን ገልጾ የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤቱ የስደተኞች መጠለያዎችን ለመዝጋት ያሳለፈው ውሳኔ ግን እንዳሳሰበው አስታውቋል። መንግስት ለወስድ ያሰበው ማንኛውም እርምጃ ለስደተኞች ህይወት መፍትሄ የሚሰጥ ቢሆን እንደሚመረጥ የUNHCR የኬንያ ቢሮ ተወካይ ፈቴ አብዱላ አሳስበዋል። ድርጅቱ ባቀረባቸው አራት የመፍትሄ ሐሳቦች ስደተኞችን በፍቃዳቸው ወደ ትውልድ ሀገራቸው መመለስ ወይደት እንዲፈጥን፣ ከምስራቅ አፍሪካ ማህበረሰብ አባላት ሀገራት ተሰደው ኬንያ ውስጥ ለሚኖሩ ስደተኞች የኬንያ መንግስት የመኖሪያ ፍቃድ እንዲሰጣቸው፣ እንደ ስደተኛ ተመዝግበው ለነበሩ ከ11000 በላይ ኬንያውያን የሀገሩ መታወቂያ እንዲሰጣቸው፣ ወደ ሀገራቸው ሊመለሱ ለማይችሉ ስደተኞች ደግሞ የሶስተኛ ሀገር እድል እንዲሰጣቸው መክሯል። ድርጅቱ ስለ ጉዳዩ ከኬንያ መንግስት ባለስልጣናት ጋር መምከር እንደሚቀጥልም በመግለጫው ጠቁመዋል። ይህ በእንዲህ እንዳለ የኬንያ ሀገር ውስጥ ጉዳይ ሚኒስቴር ካኩማና ዳዳብ ስደተኞች መጠለያዎችን ለመዝጋት መጋቢት 15 ያሳለፈውን ውሳኔ የኬንያ ጠቅላይ ፍርድ ቤት አግዶ የተጣለውን የጊዜ ገደብ በአንድ ወር አራዝሞታል። ጠቅላይ ፍርድ ቤቱ ውሳኔውን ያሳለፈው የኬንያ የቀድሞ እጩ ፕሬዚዳንት ፒተር ግቺራ ስለ ውሳኔው ያስገቡትን አቤቱታ ተከትሎ እንደሆነ ታውቋል። ካኩማና ዳዳብ ስደተኞች መጠለያዎች ውስጥ ከ430,000 በላይ ስደተኞች እንደሚገኙ የመንግስታቱ ድርጅት መረጃ ያሳያል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት ሌላም ዘገባ አለው። ኬንያ ቀላል የጦር መሳሪያዎች ማምረት መጀመሯን አስታውቃለች። ዋና ከተማዋ ናይሮቢ አቅራቢያ ሩይሩ በሚባል ቦታ የተገነባውን የጦር መሳሪያ ማምረቻ ፋብሪካ ፕሬዚደንቱ ኡሁሩ ኬንያታ ትናንት መርቀው ከፍተዋል። በድጋሚ ገልሞ ዳዊት።
ፕሬዚደንት ኬንያታ ፋብሪካውን መርቆ ስራ ሲያስጀምሩ ባደረጉት ንግግር አገራቸው ከውጭ የምታስገባውን መሳሪያ ግዢ እንደሚያስቀር አስታውቀዋል። ከቅኝ ግዛት ነጻ ከወጣን ወዲህ በአገር ውስጥ ከሚመረቱ በጣም ጥቂት መሳሪያዎች በስተቀር አገራችን የጦር መሳሪያዎችን የምታስገባው ከውጭ ነው። ይሄ አሁን የተመረቀው ፋብሪካ ለመሳሪያ ግዢ የምናወጣውን ግዙፍ ገንዘብ ያስቀርልናል። በተጨማሪም መሳሪያ ከሌሎች ሀገሮች ስንገዛ መከተል ከሚገባን ውጣ ውረድ ያላቀናል። ሌላም ኬንያ ለደህንነት ጥበቃዋ ራሷን እንድትችል የሚያስፈልጓትን የመሳሪያ አይነቶች በራሷ እንድትፈበርክ አስችለዋል። ሀገራችን በዘርፉ ራሷን ለመቻልና ሀገር በቀል ችሎታን ለማበልጸግ ያላትን ፍላጎት ያሳያል ብለዋል ኬንያታ። ኬንያ በአጭርና ረጅም ጊዜ ተጨማሪ የጦር መሳሪያዎች ፋብሪካዎችን የመገንባት እቅድ እንዳላት ፕሬዚዳንቱ ጠቁመው በቀጠናው ጠንካራ የጦር መሳሪያ አምራች ሀገር የመሆን ህልም እንዳላትም አመልክተዋል። ይህም በአገሪቱ የስራ አጥነት መጠንን ለመቀነስ፣ ሀገራዊ የንግድ ሚዛንን ለማስጠበቅም አስተዋጽኦ እንደሚኖረው ተናግረዋል። የተጀመረውን የጦር መሳሪያ ምርት ለማስቀጠል አገራቸው ለጥናትና ምርምር ነዋ እንደምታፈስ ከሌሎች ዓለም አቀፍ የጦር መሳሪያ አምራቾች ጋር አብራ ለመስራት ማቀዷን፣ በኬንያ የተፈበረኩና ወደፊትም ለሚፈበረኩ መሳሪያዎች የፈጠራ ባለቤትነት መብት ለማግኘት እንደምትጥር ፕሬዝዳንቱ አመልክተዋል። ኬንያታ ሩይሩ ላይ ትላንት ያስመረቁት የጦር መሳሪያ ፋብሪካ በአንድ ፈረቃ ብቻ 12,000 የውጊያ ደረጃ ያላቸው ጠመንጃዎችን እንደሚያመርትና ከጥረ ግባቱ 60% የሚሆነው የሚገኘው ከሀገር ውስጥ መሆኑንም ፕሬዝዳንቱ ገልጸዋል። የሩሩ ጦር መሳሪያ ግንባታ 4 ቢሊዮን ሺሊንግ ወይም ከ37 ሚሊዮን አሜሪካን ዶላር በላይ ወጪ እንደወጣበት ተነግሯል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው አመሰግናለሁ። በሱዳን ምዕራብ ዳርፉር ለቀናት በዘለቀው የብሔረሰቦች ብጥብጥ የተገደሉት ሰዎች ቁጥር 125 መድረሱንና 200 ሰዎች መቁሰላቸውን በዋና ከተማዋ የሚሰሩ ሐኪሞች አስታወቁ። ከቅዳሜ ያነሳ በቀጠለው ግጭት የቆሰሉትን ሰዎች ለማከም የሚያስፈልገን ቁሳቁስ እያለቀ ነው ሲሉ በዋና ከተማይቱ በአልጌኒያ ሆስፒታል የሚሰሩ ሐኪሞች አስታውቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በመሳሪያ የሚፈጸመው የጅምላ ጥቃት እንደ ህዝብ ማንነታችንን የሚያጎድፍ ጥቁር ነጥብ ነው ሲሉ ያስገነዘቡት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ባንዳንዶቹ የጦር መሳሪያዎች ላይ ጠበቅ ያለ ቁጥጥር እንዲደረግ ትዕዛዝ ሰጥተዋል። የዩናይትድ ስቴትስ ምክር ቤትንም ጠመንጃና ሽጉጦችን በተመለከተ የሚከለክለውን እገዳ መልሶ እንዲያጸናው ፕሬዚደንቱ ጠይቀዋል። በሀገራችን በመሳሪያ የሚፈጸም ጥቃት የወረርሽኝ ያህል ሆኗል ሲሉ ትናንት በዋይት ሀውስ ለታደሙ የምክር ቤት አባላትና በመሳሪያ የጅምላ ጥቃት የተጎዱ ዜጎች በተገኙበት ባሰሙት ንግግር ይህን ያስገነዘቡት ፕሬዚደንቱ ይህ በዓለም ፊት የሚያሳፍረን ነው ብለዋል። በዓለም አቀፍ የኮቪድ-19 ዜና ህንድ በዛሬው ዕለት ከምንጊዜውም ከፍተኛ የሆነውን የኮሮና ቫይረስ ተያዦች ቁጥር እንደመዘገበች አስታወቀች። ባለፈው የ24 ሰዓት ጊዜ ብቻ 131,968 ቫይረሱ የያዛቸው ሰዎች እንደተገኙ የህንድ የጤና ሚኒስቴር አስታውቋል። በአውሮፓ ደግሞ በኮቪድ-19 ምክንያት ጽኑ ህሙማን ህክምና ክፍል ያሉት ሰዎች ቁጥር ወደ 4500 መጠጋቱን የገለጹት የጀርመን የጤና ሚኒስትር በዚህ ከቀጠለ ከሀገራችን የጤና ጥበቃ መዋቅር አቅም በላይ ይሆናል ብለን ሰግተናል፣ እንቅስቃሴዎች መዘጋት አለባቸው ብለዋል። በሌላ ዜና በዩናይትድ ስቴትስ ፖርቶሪኮና ዋሽንግተን ዲሲ ከፊታችን ሰኞ ጀምሮ የ16 ዓመት ወጣቶችም ጭምር የኮሮና ቫይረስ ክትባት መውሰድ እንደሚችሉ አስታወቁ። ይህ በዚህ እንዳለ የአውሮፓ የመድኃኒት ተቆጣጣሪ ኤጀንሲ የአስትራዜኒካው የኮቪድ-19 ክትባትና ተከታቢዎች ላይ የታየው እጅግ በጣም ያልተለመደ የሆነ የደም መርጋት ሁኔታ ተያያዥነት እንዳለው ማስታወቁን ተከትሎ በርካታ ሀገሮች የክትባቱን አሰጣጥ የተመለከተውን መመሪያቸውን ቀይረዋል። ክትባቱ የተሰራባት ብሪታንያ ከ30 ዓመት በታች ለሆኑ ሰዎች ሌላ አማራጭ እናቀርባለን ብላለች። ሮይተርስ እንዳለው ደግሞ ስፔንና ፊሊፒንስ ክትባቱ ከ60 ዓመት በላይ ለሆኑ ብቻ እንዲሰጥ ወስነዋል። ጣሊያንም ተመሳሳይ ውሳኔ ማድረጓን በዋሽንግተን ፖስት ጋዜጣ ዘግቧል። የአውሮፓ የመድኃኒት ቁጥጥር ኤጀንሲ የደም መርጋቱ ጉዳይ እጅግ ባነሰ ቁጥር ሊከሰት የሚችል የክትባቱ የጎንዮሽ ጠንቅ ዝርዝር ውስጥ መግባት እንዳለበት ቢያሳስብም ይህ ክትባት የሚሰጠው ጠቀሜታ ሊያደርስ ከሚችለው ጉዳት ጋር ሲነጻጸር እጅግ ከፍተኛ መሆኑን ማስገንዘቡን እንደቀጠለ ነው። በመጨረሻም የብሪታንያ ንግስት ኤሊዛቤት ባለቤት ልዑል ፊሊፕ አረፉ። ልዑሉ በ99 ዓመታቸው ከዚህ ዓለም በሞት መለየታቸውን ዛሬ በኪንግሃም ቤተ መንግስት አስታውቋል። ግርማዊት ንግስት ኤሊዛቤት የተወዳጁን ባለቤታቸውን የኤደንብራውን መስፍን ልዑል ፊሊፕን ማረፍ በጥልቅ ሐዘን ይፋ አድርገዋል ሲል ከቤተ መንግስቱ የወጣው መግለጫ አስታውቋል። ልዑሉ ዛሬ ጠዋት በዊንዘር ቤተ መንግስት እንዳረፉ ነው መግለጫው ያመለከተው። ልዑሉ በቅርቡ በልብ ህመም ምክንያት ለበርካታ ሳምንታት ሆስፒታል ተኝተው ሲታከሙ እንደቆዩና ለንደን በሚገኘው ሴንት ባርቶሎሜው ሆስፒታል ቀዶ ጥገና ሕክምና ተደርጎላቸው እንደነበረ ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ
ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሚያዝያ 1 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትቪኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሐዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የአፋርና የሶማሌ ክልሎች ፕሬዝዳንቶች በአዋሳኝ አካባቢዎች ለአንድ ሳምንት የቆየውን ግጭት ለማስቆም ከስምምነት ላይ መድረሳቸው ተገለጸ። ከስምምነቱ ላይ የደረሱትም በሰላም ሚኒስቴር አስተባባሪነት መሆኑ ታውቋል። ሁለቱ የክልል መንግስታት በአራት ጉዳዮች ላይ ከስምምነት መድረሳቸውን የሶማሌ ክልል መንግስት ገልጿል። አዲስ ቸኮል ተጨማሪ ዘገባ ያስደምጠናል።
የሰላም ሚኒስቴር ትላንትና ምሽት ባወጣው መግለጫ እንዳስታወቀው በግጭት ላይ የቆዩት የአፋርና ሶማሌ ክልል መንግስታት ርዕሳነ መስተዳድሮችና የጸጥታ አመራሮች የተሳተፉበት የምክክር መድረክ በሁለቱም ወገኖች ስምምነት ተጠናቋል። የሚኒስቴር መስሪያ ቤቱ መግለጫ እንደሚያመለክተው ሁለቱ ክልሎች ከዚህ በፊት በተደጋጋሚ ባካሄዷቸው ውሳኔዎች የተደረሱ ስምምነቶች ተግባራዊነት እንዲረጋገጥ፣ ሁለቱም ወገኖች የታጠቀ ኃይላቸውን ወደ ኋላ እንዲመልሱ፣ እንዲሁም በፌዴራል መንግስት አካላት ተገቢ ምርመራና ማጣራት ተካሂዶ ተጠያቂነት እንዲረጋገጥ አቅጣጫ መቀመጡን አስታውቋል። በሶማሌ ክልላዊ መንግስት የፍትህና ጸጥታ ቢሮ ኃላፊ አማካሪ የሆኑት አቶ መሐመድ ሙሳ ሁለቱ ክልሎች የተስማሙባቸው ጉዳዮች አራት ነጥቦች ላይ ያተኮሩ መሆናቸውን ይገልጻሉ።
አንደኛው የሁለቱም ታጣቂ ኃይሎች በአዋሽና በጅቡቲ መንገድ ላይ በምስራቅ በኩል 10 ኪሎ ሜትር ሶማሌ ገባ እንድል፣ በአፋር በኩል ደግሞ በምዕራብ በኩል ከአስፋልት ሁለቱም በአስፋልት እርቀት ላይ እንዲገኙ ጠብና ምንም አይነት ግጭት እንዳይፈጠር ተስማሙበት ነው። ሁለተኛው የሶስቱ አወዛጋቢና የግጭት መንስኤ የሆነው በተደጋጋሚ ሁለቱም ይገበኛል የሚያቀርቡትና የአዳይቱ ገለመትና ገርበኢሴ ቀበሌዎች በመከላከያ ስር እንዲሆኑ እዚህ አወዛጋቢ ቀበሌዎች በህጋዊ መንገድ እስኪፈቱ ድረስ ማለት ነው ጸጥታቸውን የህዝብን ደህንነት የሚጠብቀው መከላከያ ይሆናል። በዚህም ስምምነት ላይ ተደርሷል። ሶስተኛው የግጭቱ ቀጠና በሁለቱ አካባቢዎች በጠቅላላ ምንም አይነት መንደር ሰፈራ እንዳይደረግ ነው። አራተኛው ደግሞ የብሔራዊ ደህንነት እና የጸጥታ ኃይሎች ከዛሬ ጀምሮ ማለት ነው ትናንትና የጨረሰው ዛሬ ጀምሮ ገብተው ሁኔታዎችን ማረጋጋትና ጥቅም ተግባራዊ እንዲሆን፣ በተጨማሪ ደግሞ ከትላንት ወዲያ በአዴቱ ላይ ከፍተኛ ጭፍጨፋ እና ከፍተኛ የመንደር ቃጠሎ እና ብዙ ውድመት ደርሰዋል። ይሄ እንዲጣራና በአጠቃላይ በግጭቱ ላይ የነበረው ሁኔታ ተጣርቶ ኢንቨስቲጌት እንዲደረግ ስምምነት ተደርገዋል።
በስምምነቱ የአጭር ጊዜ ሰላምን ከማረጋገጥ ባሻገር የሁለቱ ክልሎች የግጭት መንስኤዎችን በዘላቂነት የሚፈቱበት ሁኔታ ላይም ምክክሩ እንደሚቀጥል አቶ መሐመድ ገልጸዋል። የሶማሌና አፋር ክልሎች ባለፉት 3 ዓመታት በይገባኛል በሚወዛገቡባቸው 3 ቀበሌዎች ዙሪያ ተደጋጋሚ ግጭቶች ውስጥ ገብተዋል። ተደጋጋሚ የሰላም ስምምነቶችንም ተፈራርመዋል። ይሁንና አንዱም ዘላቂ መፍትሄ ማስገኘት አልቻለም። የሶማሌ ክልል ፍትህና ጸጥታ አማካሪ አቶ መሐመድ ሙሳ የሶማሌ ክልል ከፋ ደም መፋሰስና የሰዎች መፈናቀል ካስከተለው የኦሮሚያ ክልል ጋር የነበረበትን ግጭት ፈቶ ሰላማዊ የህዝብ ለህዝብ ግንኙነት መመስረቱን ገልጸው ከአፋር ክልል ጋርም በተመሳሳይ ልዩነቶች በሰላም የሚፈቱበትና ዘላቂ ሰላም የሚሰፍንበት መንገድ እንደሚፈልጉ ተናግረዋል። ከአፋር ክልል በኩል ስለ ስምምነቱ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በቻድና ቤኒን የሚደረጉት ሀገራዊ ምርጫ ሰላማዊ ሆነው እንዲጠናቀቁ ለሁሉም ባለድርሻዎች ጥሪ አድርጓል። መስሪያ ቤቱ የኢትዮጵያ መንግስት በትግራይ ክልል ያለው ሁኔታ እንዲሻሻል ያሳያቸው አበረታች ምላሾች በተጨባጭ እርምጃዎችና ክትትል ይታገዙ ዘንድም አሳስቧል። ሀብታሙ ስዩም ዝርዝሩን ይዟል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይዝ ትናንት ከጋዜጠኞች ለቀረበላቸው ጥያቄ የሀገሬው መንግስት ቤኒንን፣ ቻድንና ኢትዮጵያን በሚመለከቱ ጉዳዮች ላይ ያለውን አቋም ይፋ አድርጓል። ምዕራብ አፍሪካዊቷ ሀገር ቤኒንና ማዕከላዊ አፍሪካዊቷ ሀገር ቻድ የሚያደርጓቸውን ምርጫዎች በቅርበት እየተከታተሉ እንደሆነና በሰላም ይጠናቀቁ ዘንድም ሁሉም ባለሚናዎች በጋራ እንዲሰሩ ጥሪ አቅርበዋል።
We share with the people of Benin and Chad their desire for
የቤኒን እና ቻድ ህዝቦች ለዲሞክራሲያዊ መራጮች ድምጽ እንዳላቸው ለሚያረጋግጥ ሰላማዊ ምርጫ ያላቸውን ፍላጎት እንጋራለን። ይህ የህዝቦቹን እይታ የሚጋሩ እጩዎችን ምርጫ ነው። እርግጥ ነው ለአንድም እጩ ድጋፍ አናደርግም። እኛ የምንደግፈው በቤኒንና ቻድ እውን የሚሆን ተአማኒነት ያለውን የምርጫ ሂደትን ነው።
ከዚህ በተጨማሪ ሀገራቸው የዜጎችን ራስን የመግለጽና የመሰብሰብ ነጻነት አስፈላጊነት አጽንኦት እንደምትሰጥ፣ ይህም ስለማንኛውም እጩም ሆነ የፖለቲካ ፓርቲ በበይነ መረብ ላይም ሆነ በዜና አውታሮች ላይ የሚሰጡ አስተያየቶችን እንደሚጨምር አሳስበዋል። የሀገሪቱ የምርጫ ተቋማትና ፍርድ ቤቶች ምርጫዎቹ ነጻ፣ ፍትሐዊና ግልጽነት ያላቸው እንዲሆኑ ማድረግ እንዳለባቸውና ዩናይትድ ስቴትስም ሁኔታዎችን እንደምትከታተል አስታውቀዋል። በቻድ የሚገኙ የመንግስት ተቋሚዎችና የሲቪል ማህበራት ዩናይትድ ስቴትስን ጨምሮ ምዕራባውያን ሀገራት የሰብአዊ መብት ጥሰቶችን አይተው እንዳላዩ የሚያልፉ መሆናቸውን፣ የዚህም ምክንያቱ የቻድ ፕሬዚደንት ኢድሪስ ዲቤ በሳህል ቀጠና ሽብርተኝነትን ለመዋጋት ካላቸው ሚና አንጻር እንደሆነ መናገራቸው ተጠቅሶ የተጠየቁት ቃል አቀባዩ ቀጣዩን መልሰዋል።
I would make two broad points. Number one is that security
ሁለት ሰፋ ያሉ ነጥቦችን ማንሳት ፈልጋለሁ። በመጀመሪያ ከቻድም ሆነ ከመላው አፍሪካ አህጉር ጋር ያለንን የደህንነት ትብብር አሜሪካውያንም ሆነ አፍሪካውያን ደህንነታቸው እንዲጠበቅ አድርጓል። የሰብአዊ መብቶች መከበርና መሰረታዊ ነጻነቶች የውጭ ጉዳይ ፖሊሲዎቻችን ምሰሶዎች ናቸው። በጉዳዩ ዙሪያ በዚህ ክፍል ውስጥ የመናገር እድሉን አግኝተናል። የምንሰጣቸው የደህንነት ድጋፎች በጋራ የሚተገበሩና በበቂ ሁኔታ የተሟሉ እንዲሆኑ ለማረጋገጥ የደህንነት ተግዳሮቶችን በተመለከተ ሁሉን አቀፍ አቀራረብ ይኖረናል።
ኢትዮጵያ ውስጥ በተለይም በትግራይ ክልል የደረሰውን ሰብአዊ ውጥንቅጥ ለማሻሻል እየተደረጉ ያሉ ጥረቶችንም በጋዜጣዊ ማስገንዘቢያቸው ላይ ያነሳሱት ኔድ ፕራይዝ የዩናይትድ ስቴትስ የውጭ ጉዳይ ኃላፊ አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር ካደረጉት ንግግር ፕሬዚደንት ባይደንን በመወከል ወደ ኢትዮጵያ ካቀኑት ሴናተር ኩንስ ጋር ከተደረጉ ውይይቶች በተጨማሪ በቅርቡ የብሔራዊ ደህንነት አማካሪው ጄክ ሰሊቨን ከኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር መወያየታቸውን አውስተዋል። በሁሉም ውይይቶች የዩናይትድ ስቴትስ አቋም ወጥ እንደሆነ ያስታወሱት ፕራይስ አበረታች የሆኑ የኢትዮጵያ መንግስት ምላሾች በተጨማሪ ተግባርና ክትትል መታጀብ እንዳለባቸው ማሳሰባቸውን ገልጸዋል።
የኢትዮጵያ መንግስት አመራር ምን ያህል ጉዳዩን በቁም ነገር እንደያዝነው ያውቃል። ከኛ በቀጥታ የሰማው መልእክትም ይህንኑ ነው። ይህንኑ መልእክት በተለያዩ መንገዶችና መልእክተኞች በኩል አስተላልፈናል። መልእክታችን ወጥነት ያለው ሆኖ ሰንብቷል። ከትግራይ በወጡና እየወጡ የሚገኙ ዘገባዎች እንደሚያሳስቡን መግለጻችን ምስጢር አይደለም። ሰብአዊ ድጋፎችን በማዳረስ ረገድ ከፍ ያለ ርቀት ተጉዘናል። ዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት የአገር ውስጥ አደጋ ጊዜ ድጋፍ ሰጪ ግብረ ኃይል አሰማርቷል። ከፊታችን የሚጠብቀን ስራ ከአዲስ አበባ እየወጡ የሚገኙ አበረታች ምላሾች በተጨባጭ እርምጃዎች፣ ክትትሎች እንዲታገዙ ማድረግ ነው። በትግራይ የሰብአዊ ድጋፍ ችግር ባለበት ሁኔታ ክትትል አስፈላጊ መሆኑን በማሳወቅ ረገድ በኢትዮጵያ መንግስት አመራር ዘንድ አንዳች ማመንታት እንዳይኖር አድርገናል።
With the Ethiopian leadership, that there needs to be follow through given the humanitarian crisis that has unfolded in Tigray.
ከዚህ በተጨማሪ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤርትራ ጦር ከኢትዮጵያ ግዛት ለመውጣት መስማማቱን መግለጻቸው አበረታች መሆኑን ያወሱት ቃል አቀባዩ በፍጥነት ተፈጻሚነቱ ተረጋግጦ የኤርትራ ጦር በአስቸኳይና በፍጥነት ለቆ ሲወጣ መመልከት እንደሚሹም አስታውቀዋል። በጦር መፈላለግ ብሎም የአማራ ክልል ኃይሎችን ያላቸው ስምሪት እንዲቆም መደረግ አለበት። እነዚህ በበኩላቸው ሙሉና እንቅፋት አልባ የሰብአዊነት ድጋፍን ለማዳረስ አስፈላጊ መሆናቸውንም አክለዋል። ኢትዮጵያ መንግስት እክል የማይገጥመው ሰብአዊ ድጋፍ ይዳረስ ዘንድ ተጨማሪ መንገዶችን
ሀብታሙ ስዩምን እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን እንለፍ። በኦሮሚያ ክልል በተለያዩ ቦታዎች በተለይም በወሎ፣ በሸዋሮቢትና በወለጋ በመንግስት ኃይሎች እየተደረጉ ናቸው ያሏቸው ግድያዎች፣ እስራትና ሌሎች የሰብአዊ መብቶች ጥሰቶች የሚሏቸውን በመቃወም የዋሽንግተን ዲሲና አካባቢው የኦሮሞ ማህበረሰብ አባላት በትላንትናው ዕለት በውጭ ጉዳይ ሚኒስቴር መስሪያ ቤት ፊት ለፊት ተሰልፈዋል። የዩናይትድ ስቴትስ መንግስት በኢትዮጵያ መንግስት ጫና አድርጎ እነዚህ ጥሰቶችን እንዲያስቆምም ጠይቀዋል። ስለተባሉት ክሶች ምላሻቸውን እንዲሰጡ የተጠየቁት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ሰልፈኞቹ ብዙ ነገር በማህበራዊ ሚዲያም በሌላም ስለሚባል የሚባለውን ነገር ሁሉ ባይወስዱ መልካም ነው፣ ይሄ ነገር ፍጹም ሐሰት ነው ብለዋል። የኦሮመኛ ክፍል ባልደረባችን ሞዳ እንዲያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
በትናንትና ዕለት እዚህ ዋሽንግተን ዲሲ ውስጥ የተካሄደውን ይህን የተቃውሞ ሰልፍ ያስተባበሩት በአካባቢው የኦሮሞ ማህበረሰብ ቦርድ ምክትል ሰብሳቢ መሆናቸውን የተናገሩት አቶ አሰፋ ኪትል የሰልፉን ዓላማ እንደሚከተለው ያስረዳሉ።
ኦሮሞ ላይ የተፈጸመው እንደዚሁ ዝም ብሎ በተራ የተደረገ ሳይሆን በተቀናጅቶ በልዩ ሚሊሻ ተደራጅቶ በኦሮሞ ህዝብ ላይ የተደረገው ጥቃት ነው። በዚህም ጥቃት ከመቶ ሺህ የሚበልጡ ህዝቦች ተፈናቅሎ ከቀያቸው ቤታቸው ተጣሎ ቤት ንብረታቸውን አጥቶ ሜዳ ላይ ወድቆ ነው የሚገኙት ማለት ነው። ተጎድቶ ወደ ሆስፒታል እንኳ የሄዱትን ከአምቡላንስ እያወረዱ ሲጨፍሩበት በአይናችን ያየን ነው ማለት ነው። ይሄ እንግዲህ መንግስት እየፈጸመ ያለው ደባ ነው ማለት ነው። ይሄንን ለመቃወም ነው እዚህ የተገኘ ነው።
ከተቃውሞ ሰልፍ ተሳታፊዎች መካከል ወይዘሮ ኢፍቱ ከበደ በሰልፉ ላይ የተገኙበትን ተጨማሪ ምክንያት እንደሚከተለው ይገልጻሉ።
ሌላው የአገሪቷ ክፍል በኦሮሚያ ውስጥ አሁን በተለይ ከዚህ ከሶስት ቀን ጀምሮ በየቦታው እየሄዱ በተለይም ወደ ወለጋ በጣም ተስፋፍተው ህዝቡን መግደልና ማስፈራራት ስለተጀመረ መጀመር እንኳን አይደለም ያው ድሮ ያለው ነው የቀጠለው ስለሆነ ይሄም እንዲታወቅ ለማለት ነው የመጣ ነው ማለት ነው።
በሰልፉ ላይ የተገኙት ፓስተር አምቢሳ በሊና በሰሜን የነበረው የውጭ ኃይል ጣልቃ ገብነት በኦሮሚያም ክፍል የቀጠለ መሆኑን ገልጸው ይህን ለማስቆም የዓለም መንግስታት ጣልቃ ካልገቡ ኢትዮጵያ ልትበታተን ትችላለች ይላሉ።
የኤርትራ ጦር የኢትዮጵያ ጦር ብዙ በደሎችን፣ ጭፍጨፋዎችን፣ የዘር ማጽዳትን ሲያደርጉ ቆይተዋል። ይሄ በማን አለብኝነት የሚደረገው ነገር ዛሬ ደግሞ ወደ ኦሮሚያና ወደ በኒሻንጉል ተመልሷል። ድሮ መጀመሪያ የተጀመረው ችግሩ እዛ ነበረ። ይሄ ነገር በደንብ ካልተያዘ የአሜሪካ መንግስት፣ የዓለም መንግስታት፣ የአውሮፓ መንግስታት፣ ሌሎች መንግስታቶች በመሀል ገብቶ ይህን ችግር ለመፍታት ከራ ካላደረጉ አገሪቷ ትበታተናለች። ያለ እቅድ ከሆቲክ በሆነ መንገድ ልትበታተን ትችላለች። ይሄ ደግሞ ወደ ከፋ የእርስ በርስ ጦርነት ሊያመራ ስለሚችል ይህንን ለማሳወቅና እርዳታ ለመጠየቅ ነው።
ከሰልፉ አዘጋጆች አንዱ የሆኑት አቶ አሰፋ ኪትል ጠቅላይ ሚኒስትር አብይ በቅርቡ በፓርላማ የተናገሩትን ነገር በመጥቀስ የመንግስትን ጣልቃ ገብነት ፍላጎት በግልጽ ያሳያል ብለዋል።
ፕራይመር ሚኒስትር አብይ በፓርላማ ላይ ቁጭ ብሎ እነዚህ ጥቃት የፈጸሙትን ህዝብን በማፈናቀል በመግደል በመጨፍጨፍ የእነሱን ስም እንዳጠሩ እነሱ አደረጉ ብላችሁ እንዳትናገሩ ብሎ ነው በግልጽ ከወሎ ህብረተሰብ የተወከሉት መጥቶ የተናገሩትን የማስጠንቀቂያ ነገር ንግግር ነው የሰጣቸው እዛ ላይ። ይሄ እንግዲህ መንግስት ራሱ አቀናጅቶ እየሰራ መሆኑን በግልጽ የሚያሳይ ማለት ነው። በተለያየ ጊዜ ከእነሱ የምሰማው ብልጽግና ነው ወይም ፒፒን የማይደግፍ ሁሉ ጠላት ነው፣ ከመሬት ከዚች ሀገር ላይ ጠርገን እናጠፋለን የሚል መልእክት ነው በየጊዜው እያስተላለፉ ያሉት።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ኢትዮጵያ ውስጥ በየትኛውም ማህበረሰብ ላይ የሚደረግ ጥቃትና ግድያ ወንጀል አጸያፊ መሆኑን ይናገራሉ። ይህን የመከላከል ኃላፊነት ደግሞ የመንግስት ብቻ መሆኑን ገልጸው ማህበረሰብና ህዝብን በሚከፋፍል መንገድ ይህን አገር መለያየት አይገባንም ይላሉ።
ኢትዮጵያ ውስጥ በየትኛውም አካባቢ በየትኛውም ማህበረሰብ ላይ የሚደረግ ጥቃት ግድያ በጣም አጸያፊ ነው፣ ወንጀል ነው። ይህንን ደግሞ በየደረጃው ይህንን ለማስቆም ለመከላከል ኃላፊነት የሰጠው መንግስት ነው። መንግስት ብቻ ነው ይህን ነገር መጠበቅ ግዴታ ያለበት ኃላፊነት ያለበት። ስለዚህ ከመንግስት ጋራ ከህግ አስከባሪ ጋር እዚህም ሀገር ሌላም ሀገር ማንኛውም ሰው መተባበር ግዴታው ነው። ይህንን እንዲያውቁ ሁሉም ማስተማር ይኖርብናል፣ እንዲተባበሩ ማድረግ ይኖርብናል። መንግስቱም ጉዳት የሚደርስባቸው ወገኖች ጥበቃ ማድረግ ይኖርበታል። ጉዳት ከደረሰ በኋላ ደግሞ ተገቢውን ማጣራ በማድረግ በህግ ተጠያቂ እንዲሆኑ ማድረግ የግድ ነው የሚሆነው ማለት ነው። ስለዚህ ይህ ማህበረሰብ ወይም ብሔረሰብ ዛኛው ምናምን ብለን እንደገና ደግሞ በሚከፋፈል መንገድ ይህ ነገር ለያት ያለብንም አይመስለኝም። የትኛውም ሰው ጥቃት አይገባው እና በዚህ መልክ መንግስት የአስተዳደር አሰራሩን ተከትሎ በኦሮሚያ ክልልም በአማራ ክልልም በሌሎች ክልሎችም ህግና ስርዓት የማስከበር ስራዎች ይሰሩ ናቸው። እነዚህ መግለጫዎች ደግሞ በክልሎቹ በፌዴራልም ደረጃ በመገናኛ ብዙሀን እየተገለጹ ነው ማለት ነው።
አምባሳደር ፍጹም አረጋ ይህ የሚባለው ነገር ሁሉ በማህበራዊ ሚዲያ የሚነዛ የሐሰት ወሬ መሆኑን በመግለጽ ይህ ደግሞ ከአገራቸው ርቀው የሚገኙ መልካም አሳቢ ዜጎችን ሊያስጨንቅ የሚችል ነገር ነው ይላሉ።
ይህ ነገር በማህበራዊ ሚዲያም በሌላም ስለሚባል የሚባለው ሁሉ ባይወስዱ መልካም ነው ላለውን ይሄ ነገር ፍጹም ሐሰት ነው። ስለዚህ ሐሰት በሆነ ነገር ላይ በዛ ትንታኔ ማድረግ አልፈልግም። ያው ከሀገር ሰው ርቆ በሚሆንበት ሰዓት ለወገኑ ለሀገሩ መልካም ከማሰብ በሚነሳት ብዙ ነገር ሊጨነቁ ይችላሉ። እኔ አሁን መልካም ነው ብዬ የማስበው ከመላው ዓለም ሰው አሜሪካ ውስጥ መጥቶ በሰላም እየኖረ ነው፣ ህግ አክብሮ ማለት ለዚህ በሚችሉት መጠን ባላቸው አክሰስ ዜጎች ሀገራቸው ላይ ህግ አክብረው እንዲኖሩ፣ ጥያቄዎች ሲኖሩ ደግሞ በስቴት ዲፓርትመንትም ለኤምባሲያችንም ካቀረቡ እኛ ደግሞ መንግስትም ተገኝ ምላሽ እንዲያገኝ እናደርጋለን። አሁን የተነሱ በሙሉ ግን እስከማውቀው ድረስ ሀሰት ስለሆኑ በዚህ መልክ ማየት ይሻላል። ምስክናል
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል በወጣቶች የስፖርት ቦታዎችና በመዋለ ህጻናት የኮሮና ቫይረስ መዛመት እየጨመረ መሄዱን አስታውቋል። በእድሜ ያልገፉ ጎልማሶች በጠና ታመው ሐኪም ቤት እየገቡ እንደሆነም ማዕከሉ ጠቁሟል። ቫይረሱ በባሰ መልኩ መዛመት የጀመረው አዲስ የኮሮና ቫይረስ አይነት በመከሰቱ እንደሆነ የአሜሪካ ድምጽ ዘጋቢ ማርያማ ዲያሎ ባጠናቀረችው ዘገባ ገልጻለች። አዳነች ፍሳዬ ታቀርበዋለች።
የበሽታ መቆጣጠርና መከላከል ማዕከል ሲዲሲ ስራ አስኪያጅ ሮቸር ወለንስኪ ባለፈው ረቡዕ ስለ ኮቪድ-19 ጉዳይ በዋይት ሀውስ ቤተ መንግስት ማብራሪያ በሰጡበት ወቅት አዲስ የኮሮና ቫይረስ አይነቶች እየጨመሩ ባሉበት በሆኑ ወቅት በቫይረሱ የሚያዙት በእድሜ ያልገፉ ሰዎች ብዛት እየጨመረ መሄዱን ጠቁመዋል።
Across the country, we are hearing reports of clusters of cases associated with daycare centers and youth sports.
በሀገሪቱ ዙሪያ ከመዋለ ህጻናት ማዕከሎችና ከወጣት የስፖርት ቦታዎች ጋር በተያያዘ የሚቀርቡ የኮሮና ቫይረስ መዛመት ዘገባዎች እየሰማን ነው። በ30ዎችና በ40ዎች እድሜ ክልል ውስጥ ያሉ ሰዎች በጠና ታመው ሆስፒታል እየገቡ ነው። ይህ ይሆን ያለው ሳርስና ኮቭ-2 የተባሉ የቫይረሱ አይነቶች መዛመት እየጨመረ ባለበት ወቅት መሆኑን አሃዞች ያመለክታሉ። በአሁን ወቅት 52 የሚሆኑ ቦታዎች የአዲሶቹ የቫይረሱ አይነቶች ስጋት እንዳላቸው ገልጸዋል።
B.1.1.7 የተባለው በከፍተኛ ደረጃ የሚዛመተው የቫይረሱ አይነት የመነጨው ከብሪታንያ ነው ተብሏል። ይህ